የኢትዮጵያ ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያ ሉዓላዊነት የሕዝቧን አንድነት በማንጸባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያን ሉዓላዊነት የሕዝቧን አንድነት በማንጸባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ሰላችን ወቅታዊ ሀገራዊ ጉዳይ ላይ እንወያያለን። ሸናች ከአዲስ አበባ፣ እኔ ደግሞ ዛሬ እንደውም ሌላ ቦታ ነው ያለሁት፣ ወደ ዋሽንግተን ዲሲ አካባቢ ነው ያለሁት እና ከዋሽንግተን ዲሲ ነው ፕሮግራማችን የሚተላለፈው፣ ከዋሽንግተን እና ከአዲስ አበባ ማለት ነው። ስለዚህ ቆይታችሁ ከኛ ጋር እንዲሆን እየጋበዝን ወደ ውይይታችን የምገባው፣ እንኳን በሀገሪቱ ቋንቋ አነጋገር እንኳን ለ116ኛው የመከላከያ በዓል የቀልድ ሀገር እየሆነ መጠራል። ሀገሪቱ
እንዴት ሀገር እየሆነ
በጣም የቀልድ ሀገር
ነው።
አንዳው እንትን ለማለት ነው እንጂ ይህን ያለም እንትን አይደለኝም፣ ግን የመግቢያ የመንደርደሪያ እንኳን አደረሰልህ ለማለት ላለው እንግዲህ ሌላ እኮ
ስጨነቅ ነው ያልኩት። መንገድ ተዘጋግቶ መውጫ መግቢያ ጠፍቶ
አየሁኝ እኮ
ብዙ ሰው ወደ ቤቱ ነው የተመልሰው። መኪናውን እያዞረ ብዙ ሰው ወደ ቤት ተመለሰ።
አዎ፣ ባለፈው ጊዜ አንዴ ያን በዓል ነበረ መስቀል አደባባይ አካባቢ ሲደረግ ሲል አንድ ሰው 8 ሰዓት ከተማ ውስጥ ወደ ቤቱ ለመሄድ ሚስቱን ነው ቤተሰቡን እንዲታመምበት መድኃኒት ገዝቶ ለመመለስ 7 ሰዓት አዲስ አበባ እንደዞረ አስታውስ ሲናገር ሰምቼዋለሁ። እና የዛ ነገር አሁንም በአሁን ይብሳል እንጂ
እነሱ ሊሆን ነው ቀደም ደግሞ አልታሰበም፣ ምንም ማንም አላሰበው። በቃ አዙሪት ከተማዋን ይዞር ነው ወደ መሀል ከተማ ለመሄድ።
አዎ፣
ቁርጠትና ራስ ምታት ተደርጎ በመርካቶ ነው የተወጣው።
አዎ፣ ቁርጠትና ራስ ምታት ሲይዘው ጠቅላይ ሚኒስትሩ አዳዲስ ነገሮች በሌሊቱን ነው የሚጀምረው። ይኸው ለማንኛቸውም እስኪ 116ኛ ብሏል። ከዚህ ምኒልክና ማነቸው ራስ ኪዳነ ማርያም ተጎድተን እንትን ለማድረግ ለመናገር የሞከረው ብዙ ነገሮች በኋላ ላይ ስናወራ ወደ ሌላው እንመለስ፣ ወደ መደበኛ ነገራችን እንመለስ። እና እኔ የዚህ የአማራ ክልል ሁኔታዎች አሁንም እንትን ያደርጉኛል። በተለያዩ ሚዲያዎች ፋኖቹ እዛ ጦር ሜዳ ውስጥ ያሉት ኮሎኔሎች፣ ሻለቆች እና የፋኖ ቃል አቀባይ የእስክንድር ቃል አቀባይ የሆኑትም ጥሩ ጥሩ ዜናዎችን ሲናገሩ ጥሩ ጥሩ እንግዲህ በእነሱ አነጋገር የመጣውን ሰራዊት የደመሰሱበት መሳሪያ የወሰዱበት እና የተሳካ ስኬታማ የሆነ ትግል እያካሄዱ እንደሆነ የሚገልጹ ቃለ ምልልሶችን ትላንት ወዲያ ሰምቻለሁ። ጦሩ ነው ግን ጦሩ እንበልና እንደው ለጊዜው ጦሩ ነው እንበልና ጦሩ የጦርነት የለውም ግን ጦሩ ነው እንበልና ግን እኔ መጨረሻው አሁንም እየጨለመብኝ እየመጣ ነው ያለው። ማንም ሰው ወጥቶ የፖለቲካ ሂደቱን የሚናገር ሰው ጠፍቷል። ካለፈው ሳምንት ምን ማድረስ ነገር አይ እኔ አላየሁኝም። አንተ ያለውን እንደነሳለ የውጊያው ሁኔታ ሳምንት በሳምንት ያለውና መስዋዕትን መስዋዕትነት ደግሞ በጣም እየተከፈለ ነው። ብዙ ሰዎች አሁን ይሄን ያህል ሰራዊት ገደለኝ ይላሉ፣ ይሄን ያህል እንደዚህ ያደርጋል። ግን 10 ሰራዊት እንኳን ብትገል ቢያንስ አንድ ሰው አንድ ፋኖ ሞቷል። ቢያንስ ነው ቢያንስ ነው። ወይንም ደግሞ እንግዲህ አለ እንዴት ነው ነው ስለ ወታደርም ስላልኩ ወጥያን በደንብኛም ስለማላውቅ እንደው ግን የሞተፋል የኔ ሞተፋል ከራስም ወገን የነዚህ ሰዎች መሞት ግን መጨረሻው ላይ ምንድነው? ምክንያቱም ትግሬ ስለራሳችን ለነጻነት የታገሉ የትግራይ ልጆችን እናስታውሳለን። 65000 ወጣት የተሰውቶ 17 ዓመት የታገሉት እነዚህ ግን አሁን ደግሞ በአጭር ጊዜ ውስጥ ይህን ያህል ደረስን። ግን መጨረሻው ምንድነው? ሌሎችንም የያዘ ነገር አላየሁ። በተለይ ለማንኛቸውም ሲ ያንተ እይታ ምንድን ነው? ካለፈው ሳምንት ካወራ ነው አሁን ያገኘው ነገር ካለ።
እሺ እንግዲህ አሁን በየቀኑ ስትከፍት አዳዲስ ግንባሮች አሉ። ጦርነት ሲካሄድባቸው የነበሩ ጋብ ያሉ ቦታዎች እንደገና የጦር ግንባር ይሆናሉ። መወዛወዝ ነው ዝም ብለ። ሰሜን ወሎ ከዜና ርቆ ከቆየ ነገ ዜና ይሆናል። ሰሜን ሸዋ ከዜና ርቆ ከቆየ ዜና ይሆናል። እንደዚህ እየተፈራረቀ እና አሁን እኔ እናንተ ውጭ ሀገር ያላችሁትን አላቅም እንጂ እዚህ ሀገር ያለው ሰው ይሄ በዚህ ግንባር ላይ በተደረገ ተኩስ መከላከያ ሞተ፣ መኪና ተቃጠለ ምናምን የሚለውን ሰልችቶት ትዞታል። ምክንያቱም በቃ አንዱን ትላንት የሰማሁና ዛሬ የሰማሁን ድብልቅ ልቆ ወጣበት ሰው ምንድን ነው አሁን ግራ የሚያጋባው ነገር ምንድን ነው? ቦታ ዛሬ የሆነ ከተማ ገባ ይባላል፣ ከዛ ነገ የለም እዛ ከተማ ውስጥ መከላከያ ደግሞ ይዟል፣ ደግሞ ሌላ ቦታ እንደዚህ አንድ ቦታ ገባ ምናምን ይባላል። ዜናዎቹን ስትሰማቸው በሚገባው ልክ አነጋግሮት ከዚህ በኩል የመጣውን እንትን እዚህ ከተማ ገባ ይለዋል። ከሰዓት በኋላ ስትሰማ ግን የለም እዛ ከተማ ውስጥ ደግሞ መከላከያ ነው ያለ። ምንድን ነው ይሄ ነገር ትርጉሙ ነው? እነሱ ወደ ከተማ ሲገቡና የከተማ ዙሪያ ያሉ ብሎ ሲታሰብ መከላከያ ዙሪያውን ጋራውን በከባድ መሳሪያ ይደበድባል። ከተማ ውስጥ ገቡ ሲባል ከተማውንም ጭምር በከባድ መሳሪያ ይደበድባል። የእርሻ ቦታን ሳይቀር በከባድ መሳሪያ ይደበድባል። ከተዋጊው ፋኖ ውጪ አርሶ አደሩ ይሞታል፣ ሌላ ሰላማዊ ሰው ይሞታል፣ በተኩስ ልውውጥ ይሞታል። የታከመው መንገድ ይዘጋበታል፣ ሆስፒታል መሄድ አይችልም፣ መድኃኒት አያገኝም፣ ወባው፣ ረሃቡ። ጦርነቱ ግን ሚዲያ ላይ ስትሰማው ልክ ዝም ብሎ እንደ እግር ኳስ ወደዚህ ሄደ ወደዚህ ተመለሰ። ልክ 90 ደቂቃ እግር ኳስ ስትሰማ አንዱ ይይዛል፣ ከዛ በሚቀጥለው ሌላው ይይዛል፣ ይዞ ሄደ ነው። እና ይሄ ነው ወይ መጨረሻው ነው? አሁን ይሄ ነገር በተደጋጋሚ አንስተነዋል እኛ። አሁን እያንዳንዱ ባትል ላይ ድል ተገኘ የምትለው አፍ የምታሞቅ ዜና አይደለችም። ዋናው ነገር ምንድን ነው? ምን ፕሮግሬስ አሳየ? አሁን እንግዲህ 8 ወር አለፈ። ዋናው እንኳን ከተጀመረ የአስቸኳይ ጊዜ አዋጅ ተብሎ ቅልጥ ያለው ከተጀመረ እንኳን 4 ወር ሊሆነው ነው። ምን ፕሮግሬስ አየን ነው? ግቡ ምን ግብ ተቀምጦ ወደዛ ግብ ምን ተሄደ የሚለውን ስታየው ምንም የለም። በቃ ዝም ብሎ እንደ ጆተኒ ኳስ ወሬው ከዛ ወደዚህ መቀባበል ብቻ ሆነና እንዴት ነው እንደዚህ የሚዘለቀው ነው? ባለፈውም በተደጋጋሚ የምናነሳው ይሄንን እንደዚህ በዚህ ሁኔታ አንድ አመት ቢቀጥል መንግስት ይመለምላል መከላከያውን ስለ ህዝብ ኑሮ፣ ስለ ኑሮ ውድነት፣ ስለ መድኃኒት ከውጭ አለመግባት፣ ስለ ኢኮኖሚ ምንም ደንታ ያለው መንግስት አይደለም። ግብር ጉሮሮውን ይዞ ይሰበስባል። የምትሸጠዋን ወደ ውጭ የምትሸጠዋን ነገር ሰብስቦ መሳሪያውን ይገዛል፣ ወታደር ይመለምላል፣ ይልካል። ሌላ ኃላፊነት የሚሰማው መንግስት ስላልሆነ ዝም ብሎ ጦርነቱን መቀጠል ይችላል። በአማራ ክልል ላይ ተወስኖ ስለሆነ የሚካሄደው ጦርነቱ ሩቅ ነው። ከስልጣን ያስወግደኛል ብሎ አይሰጋም። ስለዚህ ዝም ብሎ ነው የሚከተለው። ወታደር ይልካል፣ የሞተ ይሞታል፣ ሌላ ከስር ይመለመላል። አሁንም መልመላ እያደረጉ ነው። እንደውም በቅርቡ ወደ አዲስ ወደ 60 ሺህ 70 ሺህ ጦር መልመለው ሊያወጡ እየተዘጋጁ ነው። ይከተላል።
አዎ።
እና ምንድነው ፕሮግረሱ? ይሄ መድረሻ አይደለም እኮ አሁን ያለው። አንድ ግንባር ላይ አንድ ከተማ ከገብተ ነገ መውጣት ግብ አይደለም። ምንም ፕሮግረስ አላየንም። እና ያስጨንቃል። ሁሉም ያስጨንቀው ደግሞ
እሱ ብቻ ሳይሆን ግብ አይደለም እሱ ብቻ ሳይሆን አንድ ነገር ደግሞ ከተማዎች ደርሱና ይታኮሱና ተመልሶ ደግሞ ለቀውጣሉ። አፈቀቀን ብለው ካሉ በኋላ ሁለት ሳሶስት ሰዓት በኋላ ለቀውጥ ይባላል። እና ይሄ የጅዋጅዌ ነገር ሆኗል። እና ስለዚህ ነው አንዱም እኮ ግራ የሚያጋባው እና ይሄ ነው ብለህ ለመናገር የሚያዳግተው ምንድን ነው? የወደፊቱን ለማየት እኮ አሁን ተጠናክረህ ሙልጭ አድርጋ ማስወጣት ነው። የምታስወጣ እኮ ካስወጣ ነው ጉልበትህም አቅምህም ታውቆ ሌላም የውጭውም ከጎረቤትም ያለው ቢሆን ቆይ እነዚህ ሰዎች እኮ ወደ እኛም ሊመጡ ነው፣ ቁጭ ብለን ብናወራ ይሻላል የሚል ወይ ሊደርሱ የሚችሉት አሁን ባለው ሁኔታ ግን አላይም። እና እሱን ጨምር እና እያየ እንድታየው ብዬ ነው
እኮ እሱ ነው በቃ። አየህ ፕሮግረስ የሚባል ነገር የለውም። በዚህ ላይ ዝም ብለህ እነዚህን የዚህ ጋር ወታደርን ደመሰሰ ደፈጣጥሎ የሚባለውን ነገር ትሰማለህ እንጂ የፖለቲካ እንትን አታይም። የለም የፖለቲካው ከጉዳይ ውስጥ ወጥቷል። ጉዳዩ የፖለቲካ ጉዳይ ነው።
እሺ ቀጥል።
ጉዳዩ የፖለቲካ ጉዳይ ሆኖ ሳለ ውትድርናው የፖለቲካ የወታደራዊ እንቅስቃሴው የፖለቲካ ግብ ለማሳካት እንጂ በራሱ መድረሻ
አይደለም።
ዝም ብለህ የየዕለቱን እንደ እግር ኳስ ኮሜንታተር በተለይ እናንተ ሀገር ያሉ ሚዲያዎች ናቸው ያሉ አሉ ይነግሩናል። ምን እናድርግ? ምንድን ነው የሚጠቅመን? እና ከምንም በላይ ደግሞ የተረሳው ነገር አንተም ቅድም አንስተዋል፣ ውሃ አይደለም የሚረጫጩት እነዛ፣ ውሃ አይደለም የሚረጫጩት እነዛ፣ እሳት ነው የሚተውት። ከባድ መሳሪያ ይዘዋል፣ ብዛት አላቸው፣ የሰለጠነ ወታደር ነው ያላቸው። መርሲ ምህረት የለሽ ናቸው። በትግራይም ላይ አይተነዋል። ለሰላማዊ ሰው ለምናምን ምንም ደንታ ያላቸው አይደለም። ሰው ይሞታል፣ ፋኖ ይሞታል፣ ሌላው ሰላማዊ ሰው ይሞታል፣ ለእርሻ ወጥቶ ይሞታል፣ ለገበያ ወጥቶ ይሞታል። አርሶ አደሩ ምርቱን ገበያ ወስዶ ጨው እንኳን ወደ ቤቱ ገብቶ መመለስ አልቻለም። ከተማ ያለው የአርሶ አደሩ የሚያቀርብለትን ምርት ማግኘት አልቻለም። የሸቀጦች ዋጋ በሶስት እጥፍ ጨምሯል። ስራ የለም። ምንድን ነው እየተሰራ ያለው? እና ሁሉም ዝም ብለህ አሁን አንዱን ሄደህ ብትከፍት በቃ ድል ያወራልሃል። ምን ላድርግ በቃ አሁን
ድሉ ግን ምንድን ነው መጨረሻ? እንደው አንድ ስትመለከተው መጨረሻ ምን ይሆናል ብለህ የምትለው?
በዚህ ሁኔታ ከቀጠለ ምንም ድልም አይገኝም። ድሉ የፖለቲካ ድል መሆን ስለሆነ ያለበት አንደኛ ወታደራዊ እንቅስቃሴው በጣም የተደራጀና መልክ ያለው ሆኖ ነፃ እያወጣ የሚቆጣጠራቸው መሬቶች ወይም የመንግስትን እንቅስቃሴ መንግስት በሚያስጨንቅ ሁኔታ የመንግስትን እንቅስቃሴ የሚገታ መንግስት ምላሽ ለመስጠት በሚያስገድደው ሁኔታ የዚህ አይነት ወታደራዊ እንቅስቃሴ ኖሮ ከዛ በኋላ የፖለቲካ ጥያቄው ደግሞ ሰርፈስ አውት አድርጎ ከላይ የሚታይ ይሆናል። የአማራ ህዝብ ይሄ መብቶቹ ተረግተዋል፣ ይሄ መብቱ መከበር አለበት። አሁን ያለው ስርዓት ይሄ ችግሮች አሉበት። ችግሮቹ ለመፍታት እነዚህ እርምጃዎች መወሰድ አለባቸው። ከመላው የኢትዮጵያ ህዝብ ጋር ለመላው የኢትዮጵያ ህዝብ ይህንን መልእክት ለምናስተላልፈው በየክልሉ ያላችሁ ስርዓቱን የምትታገሉ ሀይሎች በጋራ እንስራ። ጠላታችን አንድ ይሄ ስርዓት ነው። ልዩነታችንን እንደተጠበቀ ሆኖ ይህንን ስርዓት አስወግደን በጋራ ኢትዮጵያን የምናስቀጥልበት ሁኔታ ይመቻች የሚሉ የፖለቲካ ነገሮች አታይም። እንደውም በጣም ትላልቅ ኤሊት የምትላቸው ሁሉ ወጥተው ኦሮሞ ማንሲሰድ ብሎ የምታያቸው ትግሉን ከብልጽግና ጋር ማድረጉን ይረሱና ከአብይም በፊት የነበረውን ረጅም ጊዜ የነበረውን የኦሮሞ አይዲዮሎጂ ልትቃወም ትችላለህ። ግን የሆነ የህብረተሰብ ክፍል የሆነ የፖለቲካ ግሩፕ ኦሮሞማ የሚባለውን ነገር ይዞታል። ከሱ ጋር ከሆነ ስድብ አብይ ኦሮሞማን ማያውቀውም የእሱም አይደለም። ከዛ ጋር የምታደርገው ከሆነ ከኦሮሞ ህዝብ ጋር የኦሮሞ ህዝብ በጥርጣሬ እንዲታይ ያደርጋል። አሁን በቀደም ማናቸው የሚባሉ ዶክተር ዮናስ ምሩ የሚባሉ ግጭቱን በቃ በአሰፋ ጃለታ እና በፋኖ መካከል አድርገው ነው።
አዎ 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 አዎ
ኦሮሞማ እየተዳከመ በፋኖ ትግል ኦሮሞማ እየተዳከመ መጥቷል ብለው የዚህ ኦሮሞማ ፈጣሪ አሰፋ ጃለታ ነው እሱ ምናምን ተብሎ
አዎ
እንዳለ ዘሆል የፋኖ ትግል ኦሮሞማ የሚባለው ረጅም ጊዜ ያስቆጠረውና አብይ ሳይወለድም የነበረውን ነገር መደብደብ ሆነ። በዚህ ሁኔታ እንዴት አድርገህ ነው ኢትዮጵያን ኢትዮጵያ ውስጥ አማራ የአማራ ህዝብ ጥቅም የተጠበቀበት ከሁሉም ብሔረሰቦች ጋር አብሮ የሚኖርባት ኢትዮጵያን መመቅረጽ የሚቻለው? ጠላታቸውን ራሱን እኮ በደንብ በትክክል ታርጌት አላደረጉም። መስዋዕትነቱ በዛ። እስካሁን ድረስ የተገኘ ትንሽ ትርፍ የለም ብቻ አይደለም እኮ ተስፋም የለውም። ይሄንን ሁሉም አማራ የተቀረውም የኢትዮጵያ ተገንዝቦ እነዚህን ሰዎች መስመር ውስጥ መክተት አለበት። ይሄ የሚዲያዎቹ የሚያወሩት የየቀኑ በለው በለው እና የታባቱ ምናምን ምንም አይጠቅምም። እውነቱን ልንገራችሁ ምንም
ይታየም ስም የተለያየ የፖለቲካ ፓርቲዎችን ለጊዜውን ተውና፣ ምክንያቱም አንደኛ የረባብ የፖለቲካ ፓርቲ የሚል ድሮም አልነበረም አሁንም የለም። ይሄ የነበረው ብዙ ነገሮች ጠቅላይ ሚኒስትሩ ከመጡ በኋላ ብዙ የምንላቸውን ነገሮች የተቃዋሚ ድርጅት ኢትዮጵያ ውስጥ የለም፣ የፖለቲካ ድርጅት የለም የምንለው እና የግል ጋዜጠኞች የሉም ብለን የምናወራው አሁን ከሰሞኑም እያየን ነው። ወደዛ እንመለሳለን። ግን በቅርብ ርቀት አጎራባች ያሉት ክልሎች ትግራይና ማንጎል ኦሮሚያ ክልል ናቸው እና ትግራይን ለጊዜውን ተው፣ ምክንያቱም ራሱ የቻለ ችግር አለበት። ግን ከኦሮሚያ ፖለቲከኞችና ምሁራን ኤክሴፕት አሁን ይሄ ያሳፋ ጀለታ የምትለውና አንዳንዶቹን በስተቀረ ባለፈው 2-3 ሳምንት መራራ ጉዲና ከተናገረው በስተቀረ ትግሉን ህዝባዊ ትግል ነው የመብት ትግል ነው እና ብንቀላቀላቸው ወይንም ደግሞ ብንቀላቀላቸው እንኳን ባይሉ አብረን ብንሰራ ይመረጣል የሚል አመለካከት እስካሁን ድረስ አላየውም፣ በተለይ ከኦሮሚያ ክልል። እና ለአንዳንድ ሰዎች ነው ለብዙዎቹ እንደው ዝም ብለን አሁን ለእኔንም ጨምረን እንዴ ወይም እነዚህ ሰዎች ከአብይ ጋራ እና ከመንግስት ጋር ከሆነ ችግራቸው፣ ሌላ ከመንግስት ጋር ያለ ህዝብ ደግሞ ችግሩን ሲጀምር አለብኝ ብሎ በሚመጣበት ጊዜ እሱንም ብንቀላቀለው ወይም ብናናገረው ብሎ የሚሉ ምንም ነገር አላየሁኝም። እና ይሄ ነገር ምናልባት የራሴ የሆነውን አልነካም አይነት ነገር የሚመጣ ይመስላል። እንዴት ነው ነገር እሱ ላይ ምን የምትለው ነገር ካለ?
አሁን በኦሮሞ በኩል ትልልቆቹ ድርጅቶች እንግዲህ የሚታወቁት የኦሮሞ ፌዴራሊስት ኮንግረስ እና የኦሮሞ ነጻነት ግንባር ናቸው። ከእነዚህ ሁለቱ ፍንጭ ታየ፣ ፍንጭ ይጋብዛል። ሁለቱም ኦሮሞማን የተቀበሉ ናቸው። ኦሮሞማን ሊጥሉ የማይችሉ ናቸው። ምንድን ነው ፍንጭ ያሳዩት? የፋኖ ትግል የአማራ ህዝብ ጥያቄ የወለደው ህዝባዊ ትግል ይሆናል። በቃ ይሄ አንድ ፍንጭ ነው። አሁን እቺን ይዘህ በዚች ላይ ህዝባዊ ትግል ነው ካላችሁ፣ የህዝብ ጥያቄ ነው ካላችሁ፣ መንግስትም የስርዓት ለውጥ የማምጣት ጥያቄ ስለሆነ ስርዓቱን ማሻሻል ስለሆነ እስኪ እንዴት አብረን እንስራ የምትለው ቀዳዳ ተከፈተችልህ ማለት ነው። እሷን መጠቀም ሲኖርብህ ሌላውን የሚያራርቀውን የኦሮሙማን የመደብደብ ብርሃኑ ጁላን ከኦሮሙማ ጋር፣ ብርሃኑ ጁላን ከኦህድድ ጋር፣ አብይን ከኦሮሙማ ጋር ማስተሳሰሩን ተወት ታደርገውና ታንጓ አንጓለ ታወጣቸዋለህ። የብልጽግና መንግስት የአብይ መንግስት የራሱን ስንሰተት
አንድ ጊዜ አንድ ጊዜ ችግር ተፈጥሯል እንደገና መደወል አለብኝ። አንድ ጊዜ I'm going to call you right now. Then when did this the cut off? I'm still on. So do I have to call you back again? Okay. All right. Okay. So you can hear me, is that right? You can hear the program. Okay. All right. Okay. እንግዲህ ኮቹሆን አንዳንድ ጊዜ በመደወልበት ጊዜ ራሱ ችግር አለው እና አድማጮች ትንሽ የተምታታ ነገር ሊኖር ይችላል። እንግዲህ ቅርታን ጠይቃለን ወደ ኋላ መመለስ አንችልም። ምን ይችላል መከተል? ቀጥል። ሄሎ።
እሺ እንግዲህ ሄሎ።
አዎ ቀጥል።
ዋናው ነገር የአማራ ህዝብ ትግል የፖለቲካ አጀንዳው ክሊር ሆኖ ወጥቶ ሌሎችን በዚህ የፖለቲካ አጀንዳ ዙሪያ ሌሎችን ኢትዮጵያ ማሰባሰብ ነው። ብቻውን አይደለም ኢትዮጵያ ነፃ የሚያወጣው አማራ። አሁን በሌላው በኩል ሲሄ ነገር አለ ወይ በሚነሳው በኦሮሞ በኩል ዋናነት አንስቼው ነበረ ቅድም ተቋርጦ ካልሆነ በመሐከል ተዘሎ ካልሆነ
አዎ
ትልቆቹ ኦሮሚያ ውስጥ ያሉት ድርጅቶች ኦፌኮና የኦሮሞ ፌደራል ኮንግረስና የኦሮሞ ነጻነት ግንባር እነዚህ አማራ ትግል ውስጥ ላለው የፋኖ ትግል ውቅና ሰጥተዋል። ህዝባዊ ትግል ነው። የህዝብ ጥያቄ የቀሰቀሰው ትግል ነው ለሚል ውቅና ሰጥተዋል። እንደዚህ ካሉ ሽፍታ አይደለም መንግስት እንደሚለው አላማ አለው ብለው ነው ያሰቡት። ይሄ አንድ ትልቁ ውቅና ነው። ይሄ ምን ማለት ነው? ሁለቱም የኢትዮጵያ አካል ስለሆኑ እኛም እየታገልን ነው ይሄን ስርዓት ምርጫ ብሎ ያሉት ምርጫ ውስጥም አልገባንም እንድንገባም አልፈቀደልንም። ሌሎች የኦሮሞ ልጆችም የትጥቅ ትግል አንስተው እንደናንተው እየታገሉ ነው። ስለዚህ አንድ ነገር አንድ ጋራ ጠላት አለን ብለው እሱ ላይ መቀራረብ የሚያስችል ውል መሆን ሲኖርባት እቺን ውሏን በዚህ በአማራ በኩል ያሉ ፖለቲከኞች ቶሎ ሊጠቀሙባት አልሞከሩም። ምክንያቱም አሁን ከፍተኛው ትግል ያለውና መስዋዕትነት እየተከፈለ ያለው አማራ ክልል ስለሆነ ቶሎ የሚታይ ምላሽ መስጠት ይጠበቅ ነበር። አላደረጉም። እንደውም ጭራሽ ብልጽግናን ከኦሮሞማ ጋር ማመሳሰል፣ አብይን ከኦሮሞማ ጋር፣ ብርሃኑ ጁላ ከኦሮሞማ ጋር እያስተሳሰሩ ጠላታቸውን የሚዋጉት ኦሮሞማን እያደረጉ በዚህ መንገድ ፍሬም እያደረጉ ማቅረብ ጀመሩ። አሁን ትግል ላይ ያሉት አይደሉም በብዛት። አሁን ትግል ላይ ያሉት በቀጥታ እነዚህ ኮማንደሮቹም ቃል አቀባይም የሚባሉ ሲያወሩ እነሱ የግንባሩ ለውን ብቻ ነው የሚያወሩ። አልፎ አልፎ ነው ልክ እነዛ የሚሉትን ቃል ይወስዱና ኦሮሞማ የሚለውን ነገር የሚጠሩት እንጂ ብዙም አይደሉም እንደሱ። ይሄ እንግዲህ ነጥሮ የወጣ ኃላፊነቱን የያዘ አንድ የፖለቲካ አካል የለም። ሁሉም ባለቤት የሆነበት ስለሆነ እነሱ ናቸው ባለቤቱ እኮ ነው የበዛውን የአማራ የፖለቲካ እንቅስቃሴ የፖለቲካ ዊንግ ባለቤቱ ብዙ ነው። አንድ ባለቤት የለው። እንደዚህ ካደረግከው ጠብ ከኦሮሞማ ጋር ከሆነ የኦሮሞን ህዝብ እየራከሉ ምትመጣ የኦሮሞ ህዝብ እሱም የሚታገለውን ስርዓት አስወግዶ ሌላ ለሁሉም የሚመች ስርዓት ሊያመጣ ይችላል ሊያማራው ትግል ብሎ ከማሰብ ይልቅ ኦሮሞማን የሚታገል አድርጎ በመውሰድ እንደ ስጋት መመልከት ይጀምራል። ይሄ ኤሊቶቹ ጋር ያለ ስጋት ወደ ህዝቡ ይጋባል። ስለዚህ የአማራ ህዝብ ትግል ከኦሮሚያ ከአማራ ክልሎቹ የትም የማይደርስ ይሆናል። ወደ አማራ ክልል ወደ ኦሮሚያ ክልል በኃይል መሻገር እንኳን ቢጀምር የጠላት መሬት ውስጥ ስለሆነ የሚዋጋው ከህዝብ ጋር ስለሆነ የሚዋጋው የማይንቀሳቀስ ነው የሚሆነው። ከህዝብ ጋር ተዋግቶ ማሸነፍ ደግሞ አይቻልም። መንግስት ደግሞ ይሄን ይፈልገዋልና ይመቸዋል፣ በጣም ይመቸዋል። ራሱ የነዚህ የተበታተሉት የብልጽግና የፋኖን ፖለቲካ እንመራለን የሚሉ የተበታተኑ እንደፈለጉ የሚያወሩት ሰዎች የአማራን ህዝብ ትግል አቅጣጫ ለመያዝ ብቻ ሳይሆን ለመንግስት ደጋፊ እንዲያገኝ የኦሮሞን ህዝብ ደጋፊ እንዲሆነው እያደረጉ ነው። በደንብ የተገነዘብኩት ነገር ምንድን ነው? የፋኖ ትግል ኦሮሞማ የሚባለው ነገር ኢላማ አድርገው ትግል ከመጀመራቸው በፊት ኦሮሚያ ውስጥ ብልጽግናን መጀመሪያ ብልጽግና ማለት የጀመሩት እነሱ አይደሉ? መጀመሪያ እኮ የብልጽግና ሰለባ መሆን የጀመሩት እነሱ ናቸው። እና ማህበራዊ ሚዲያንም ስትከታተለው አምርረው ነበረ ስርዓቱን የሚቃወሙት እና የሚታገሉት። አሁን ግን በዛ ደረጃ እያመረሩ አይደለም። ምን ወደ መሆን ሄደ? እዛ ማዶ ተሻግረው ፋኖን እንደ ስጋት፣ እንደውም በአንጻራዊነት ይሄኛው የተሻለ ቢያንስ ኦሮሙማ የሚለውን የማይቃወም በመሆኑ የሚል ስሜት እየተፈጠረ መጣ። በዚህ በሶስት ወር በአራት ወር ውስጥ የታዘብ በዚህ አይነት መንገድ እንዴት አድርገህ ነው ኢትዮጵያ ውስጥ የስራ ስለት የምታመጣው? እና እኔ እንደው መስዋዕትነቱ በጣም ያሳዝነኛል። የልጁ የሚታገሉት ልጆች ቆራጥነት በጣም የሚደነቅ ነው። ግን አሁን በተያዘው ሁኔታ የትም ሊደርስ የማይችል መሆኑ ያሳዝነኛል። በጣም በጣም የሚያሳዝነኛል።
እንግዲህ እስቲ ልቦና ሰጥቷቸው ስርዓታቸውን አስተካክለው አንድ የፖለቲካ አጀንዳ ቀርሰው ከሌሎች ጋር ባይደረሱ እንኳን ይሄ ነውና በዚህ እንገፋለን ብለው ቆርጠው ወደ ከተማ ወደ ከአማራ ክልል ወጥተው አልፎ ተሻግረው የሚሄዱበትን ነገር ያመቻቻሉ የሚል ግምት አለ። እስከዛ እንግዲህ ለማንኛቸውም ከዚህ ሌላ ማለት አንችልም፣ እንዳስገድድ አንችልም። በማየት ብቻ የምንሰማውን የምናየውን ነገር ለመነጋገር ነው።
አዎ ያሳዝናል። ግን አድማጮቻችን በጣም ትኩረት ይስጡት። የምንለውን ነገር ዝም ብለው አይተውት። በጣም አደገኛ ነው ይሄ መስዋዕትነት፣ ይሄ ትግል መና እንዳይቀር
እሱ ነው ትልቁ ነገር። ጦሩ እንግዲህ ቀደም ብዬ ለብዙ ዓመት ኢትዮጵያ ውስጥ የግል ጋይጣ ነጻ ጋይጣ እና የፖለቲካ ድርጅት የለም፣ ተቃዋሚ ድርጅት የፖለቲካ ድርጅቶች አሉ፣ ግን ተቃዋሚ የፖለቲካ ድርጅት አጀንዳ ቀርጾ መንግስት ይሄን ይሰራል እኔ ይሄን ይሰራላቸዋል በአማራጭ ይዞ የሚመጣ የለም እያልን ብዙ ስንናገር ነበረ። የሚሰማም አልነበረም። ኢህአዴግ እስከሄደ ጊዜ ድረስ ሁሉን ነገር ይስተካከላሉ። አብይ መጣና መስማት የሚፈልጉትን ነገር ነገራቸው እና አሽከርክሮ አሁን መጨረሻ ላይ የሚጣላውንም አጣልቶ የሚደባደበውንም የሚጋደለውንም አጋድሎ መጨረሻ ላይ ደግሞ አሁን መከላከያ 16ኛ ዓመቴን አከብራለሁኝ፣ ስለዚህ 25 ነው 30 የምትሆኑ ግል ጋዜጣ ውስጥ ሚዲያ ውስጥ የነበራችሁና አክቲቪስቶች ተልኳችሁን እኛ ሚዲያውን መቆጣጠር አልቻልንም፣ ተሸንፈናል። እናንተ ስለምትችሉበት በምትችሉት ቋንቋችሁ ሂዱና እንድትፋለሙ እንድትጋደሉ ግዳጅ ተሰጥቷችኋል፣ አባል ሆናችኋል ብሏል። ሲሳይ አገና በተለይ ብዙዎች የወረዱበት ሲሳይ ነው። ሌሎች እንኳን ይህን ያህል የሚታወቁም አልነበሩም። ጓደኞቹም ሳይቀሩ ብዙ አንስተዋል። የእሱን ስም ለማንሳት ፈልጌ ሳይሆን በአጠቃላይ ግን እስከዛሬ ድረስ ሲነገር የነበረው ግል ጋዜጣ ታፍኖ ነው የሚባለው ነገር የግል ጋዜጣ አፈናና ግድያ እስራት የበዛበት እየተከናወነ ያለበት የአሁኑ መንግስት መሆኑን ይረዱታልኝ ትረዳላችሁ ብዬ ገምታለሁ። አባንትሮች ከዛ ባሻገር ግን የመንግስቱ ኃይለማርያምን ዘመነ መንግስት በቪዲዮ ነው የማላውቀው፣ አላውቀውም፣ እንዳሁኑ አላውቀውም፣ ወይም እንደ ኢህአዴግ ጊዜም አላውቀውም። እና አሁን የአሁኑ መንግስትና የመንግስቱ ኃይለማርያም መንግስት አንድ ሆኑብኝ። በቃ ሰልፉም ቦታውም ሰልፉም የመሳሪያው ምትን ንግግሩም ያው ድንፋታውም ጩኸቱ እና ጠቅላይ ሚኒስትሩ ብርሃኑ ጁላ የተናገረው ነገር አለ። ጠቅላይ ሚኒስትሩ ደግሞ ትናንትና የተናገሩትን ክደው ምንም ነገር እንዳልተደረገ ያሉት ነገር አለ። እና ሲሱስን ምን ትለዋል? ሰዓታችን እያየ በነገራችን ላይ
እያየው ነው። እነዚህ የክብር መከላከያ አባልነት የተሰጣቸው ጋዜጠኞች ጋዜጠኞች አይደሉም በመጀመሪያ ደረጃ የሚዲያ ሰዎችም አይደሉም
ሆኖም ማቆም
ለተኛ ሆኖም አልነበረም ሲሮ የነበረው እርግጥ 100% ነፃ የሆነ ፕሬስ ያለው የጋዜጠኝነት ቴክስት ቡክ ላይ ነው ይሁን እንጂ በአንጻራዊነት ነፃ ሊባል የሚችሉ አመለካከቶች ሊንጸባረቁባቸው ሚዲያዎች አሉ። እነዚህ አሁን የተሸለሙት በዩቲዩብም በፌስቡክም የሚሰሩ ናቸው አብዛኞቹ መደበኛ የመንግስት ሚዲያ ላይ ሆነው በግላቸውም በትዊተርም በፌስቡክም የሚሰሩም ናቸው። የሚዲያ ሰዎች አይደሉም በመጀመሪያ ደረጃ። የመንግስት ምን እንደሚሉ ተቀርጾ የአጀንዳ ተቀርጾ እየሰጣቸው እሱን የሚሰሩ ናቸው። እና መንግስት የአማራና የትግራይ ህዝብን ማጋደል በሚፈልግበት ጊዜ የተቀረውን የኢትዮጵያ ትግራይ ላይ ማስነሳት በሚፈልግበት ጊዜ ሲያነሳሱ ቆዩ። እና ያን ሁሉ ልክ ፈጠሩ። አሁን እንግዲህ እዛ ላይ የጦር ወንጀሎች ተፈጽመዋል ተብሏል። በሰብአዊነት ላይ ወንጀሎች ተፈጸሙ ተብሏል። የዘር ማጥፋት ተፈጽሞ ሊሆን ይችላል ስለዚህ ምርመራ ይደረግ የሚያስብል ነገር ተፈጽሟል። እና እነዚህ ወንጀሎች እንዲሰራ በለው ሲሉ የነበሩ ሰዎች በወንጀሉ ውስጥ አሉበት።
በጣም
አሉበት። እና በደረጃ ፍትህ ቢኖር አንድ ቀን ሊኖር ይችላል ሊዘገያል እንጂ ተቀያሚ ከመሆን አያመልጥም በየደረጃው። እና የተሸለሙት እነዚህ ናቸው። ስለዚህ እውቅና ማግኘታቸው የበለጠ ታሪካቸውን ያቆሽሽ እንደሆነ እንጂ
ያጋልጣቸዋል እንጂ ጥያቄ በሚመጣበት ጊዜ
ያጋልጣቸዋል እንጂ
የሩዋንዳው ሬዲዮ ስቴሽን ታስታውሳለህ?
አዎ
ነገር እኮ ነው።
በቃ እንደሱ ነው መጋለጥ ነው እንጂ ሌላ ምንም የሚያመጡት ነገር የለም። እንግዲህ እነዚሁ አካሎች አሁን ደግሞ አማራ ክልል ብቻ ሲጀመር የተቀረውን የኢትዮጵያ ህዝብ አማራው ላይ ደግሞ ለማስነሳት ሲሰራ የተወሰኑት ወጥተው የየራሳቸውን አጀንዳ ሲጀምሩ የተቀሩት ግን አሁንም ልክ እንደዛው በፊት ጀግና ሲሉት የነበረውን ፋኖ አሁን ደግሞ ሌባው ብለው ቀጥቅጠው ደግሞ እና ኮንሲስታንት የሆኑት ምን ላይ ነው? በለው ነው ሁልጊዜ ማንም ይሆናል። ትላንት በለው ሲሉ የነበረው ተገልብጠው ደግሞ ያኛውን ደግሞ በለው ሊሉ የሚችሉ ሰዎች መሆናቸውን አሳዩ። ለዚህ ኮንሲስተንትሊ ህዝብን በማጋጨትና በማባላት ታማኝነታቸው የተሸለሙ ናቸው። የሚያሳፍር ነው። በመሰረቱ እንግዲህ ጠቅላይ ሚኒስትሩ ከ12-15 ቀን በፊት በጣም አነጋጋሪ የሆነ ነገር ተናገሩ። የባህር በር ያስፈልጋል አሉ ድንገት ተነሱና እና ይሄንን ነገር በድርድር በሰጥቶ መቀበል እናደርጋለን። በንግግር እንቢ የማይባል ከሆነ ግን ኃይል እስከ መጠቀም ድረስ እንሄዳለን። ምንም ያለ ወደብ ያለ ባህር በር ልንኖር አንችልም። ለኢትዮጵያ የሞት የሽረት ጉዳይ ነው አሉ። ስለዚህ በንግግር እንቢ ከተባለ መዋጋታችን አይቀሬ ነው የሚል ነገር ተናገሩ። አስደንጋጭ ነበረ። ኦፍ ኮርስ ከዛ ቀደም ሁሉንም ጠቅላይ ሚኒስትሩ ብለው ጠመንጃቸውን ባዞሩበት ቦታ በሙሉ የሚፈክሩት ሚዲያዎች አብሮ ከመፎከራቸው ውጪ ብዙ ሰው ብዙ ኤሊት ደንግጠዋል። ምላሹም ቀላል አልሆነም። ጉዳዩ በቀጥታ የሚመለከታቸው ሀገሮች ኤርትራም፣ ጅቡቲም፣ ሶማሊያም ምላሽ ሰጡ። አልሸባብ ሳይቀር ጥሩ አመቺ ነገር ስለተፈጠረለት የክርስቲያኗ የተስፋፊዋ ክርስቲያን ኢትዮጵያ በሙስሊም ላይ ጦርነት ለማወጅ መነሳቷ ስለሆነ ክርስቲያን ኢትዮጵያን ውጉዥ ያለ ጃር ተነሱ የሚል አዋጅ እስኪያውጅ ድረስ ጠንከር ያለ ከዛም ከዚህም ተቃውሞ ገጠመ። ጦር ሰራዊት እስከ ማንቀሳቀስ ድረስ በኤርትራ በኩል በባዳ በዛ በፊት ሰራዊት ባልነበረው ቦታ ሰራዊት ማስፈር፣ በቡሬ ግንባር ሰራዊት ማስፈር፣ በዛላንበሳ ሌሎችም የኤርትራ ኃይል የተቆጣጠራቸው ቦታዎች ላይ ሰራዊት የማስፈር እንቅስቃሴ ተጀመረ። እንግዲህ ዝም ብለው ቆዩና ጠቅላይ ሚኒስትሩ በድንገት ደግሞ ትላንትና መጥተው በፍጹም የኛን አጀንዳ የኛን ጥቅም ለማስጠበቅ ወዳጆቻችን ላይ ጉረቤቶቻችን ላይ አንዲት ቃቃታችንን አንስብም ደሞ አሉ። ምንድን ነው እንደዚህ አይነት
ስለላቆምህና የዛሬ 3 አመት እንደውም በዚህ ጊዜ አካባቢ መሰኛል ትግራይ ለትግራይ አንድ ክትባት መስጠት እንጂ ጥይት መስጠት
አይደለም።
አዎ እንደዛ ካሽ ሆኖ ሙሉ ቆይተው ወር ባልወራት ባልሞላ ግዞስ ጦር ካፍቷል ኢሳያስ ጋራ። እኔ እኛ ሰው ሰለላውን ሰው ምን እኛ አሁን በደንበኛ ይገባኝ ምንድነው ህዝቡ ህብረተሰባችን ባጠቃላይ ሳቸው እንዳሉት የመርሳት ሾርት ሜሞሪ አለው ወደሚለውና እሳቸው ራሳቸው ተናጋሪው ራሳቸው ደግሞ ሾርት ሜሞሪ እንዳላቸው ይሄ እንደው ያመታ ሳይሆን የሁለት ሳምንት ጊዜ ተናገሩት ነገር የሚያፉና ቀጣፊ ውሸት የሞላበት የሚከጥፉ አስመሳይ አገር ወዳድ ነው መሆናቸው ነው ያሳየኝ። ይቀጥልበት አሁን ይራዚን ካልኩኝ በቃ
አ እንግዲህ አንዳንድ ሰዎች መንሸራተት ነው ያሉት አለ ያቋም መንሸራተት ነው ፕሬየር ፈጥሮባቸው ነው ያሉ አሉ። እና ዋናው ግን በፍጹም ኃላፊነት የጎደላቸው መሆናቸውን ነው የሚያሳየው እንደዚህ እና ፕሬዲክት የማይደረጉ ተገማች ያልሆኑ መሪ መሆናቸው ንግግሮቻቸው ላይ በሙሉ ኃላፊነት የማይሰማቸው መሆናቸውን ነው የሚያሳየው እና በተለዋዋጭ ናቸው በጣም ቮላታይል ነው ያለው አንድ ሬኔ ሌፎንት እንደሱ ለዛቸውና እንደሱ አንድ በሱ መንገድ ያያያቸው አሉ። በሌላ በኩል ደግሞ አንተ አሁን ያልከው ነገር አለ ሰውየው እንደውም ጦርነት አልከፍትም ብለው ሊያለባብሱ ከመከሩ በድንገት እርምጃ ሊወስዱ እየተዘጋጁ እያዘናጉ ሊሆን እንደሚችል ነውና ያኔ በትግርኛ ቋንቋ ጭምር የተናገሩትን
አዎ
ያመጡ ሰዎች አሁን ማህበራዊ ሚዲያ ላይ እሱ ነው የሚሳዛሩ ለትግራይ እንዴት ተደርጓል እኮ ከኤርትራ ጋውኝ እንዴት ተደርጎ ከኤርትራ ጋው ለተነሳል እንዴት አድርገ ያደርጓል እኔ ላድርገው ብል እንኳን ኤርትራ ሺ ይለኛል እኔ ለትግራይ አንድ ማስክ ብልክለት ነው የሚሻለኝ የውሃ ጉርጓድ ባስቆፍርለት ነው ብለው ነው ፈጽሞ ትግራይ ህዝብ ላይ ምን ቢመጣ የማይተኩሱ ሆነው ያን ጊዜ ትንሽ የሚገርም ምክንያቱም ትሉ ትሬንዱ ወጋ ይጀምራሉ የሚስለ ነበር ግፊቱም እነዚህ አሁን የተሸለሙ ጋዜጠኛ የሚባሉት እነሱም እና አሁን ወጣው ደግሞ በሌላ በኩል ያሉትም ጭምር በለው ይሉ ስለነበረ መሬት ላይ ያለው ሁኔታ ጦርነት አይቀርም ሆኖ እንደሚያሳየው ያንን ሲሉ ትንሽ የሚያስገርም ነበር ግን ጦርነቱ ተከፈተ እና አሁንም የጠቅላይ ሚኒስትሩን ከዚህ ጋር ያወዳደሩትና አይ ይሄማ የተለመደ ጸባያቸው ነው እንደውም ሊዋጉ ነው ያሉት በተጨባጭ መሬት ላይ ያለውንም ነገር ስታዩ አንኛ ይሄን ንግግር ያደረጉት ያለ የሌለ መሳሪያቸውን ጉልበታቸውን እያሳዩ ባለበት ጊዜ ነው። የዚህ አይነት ወታደራዊ ሾው የጦርነት ዝግጅት እያደረኩ ነው የሚል ነገር ነው። መዋጋት ይችላል ተሸንፈ ማላቅም ማሸነፍም ይችላል የሚል መልእክት ነው ደግሞ አብሮ የተላለፈው።
አዎ
በዚህ ላይ የባህራይ ለተብሎ የትኛው ኩሬ ላይ ሰብስቦ እንደፈቀመቱ ሳላቀም እንጂ ባህራይ ነው የሚባለው ደግሞ ሲል የነበረውን ሰምታል።
አዎ
ባህሩ መኛ መርከቡ መኛ ሲል ነበር ሰልፍ ላይ ባህሩ መኛ መርከቡ መኛ ነበር ሲል የነበረው ኢቢሲ ይሄንን ነበር በጣም አጉልቶ ያወጣው ባህሩ መኛ መርከቡ መኛ ሲል ነበር እና ከስር የጦርነት ግፊቱ ልክ ያን ጊዜ እንደነበረው በለው ትግራይ ላይ ከዛሬ ነገ መቼ ነው የሚገባው እየተባለ ፍራቸው ግን እኔ ማስክ ብልክለት ነው እንደሚሉት አይነት ነገር ነው። ከዚህ ጋር ባህሩ መኛ መርከቡ መኛ አለ በዚህ በኩል ደግሞ እኔ በፍጹም በሰላምና በንግግር በመጠቃቀምና በትብብር ላይ ነው እንጂ ይሏልና ከበፊቱ አካሄዳቸውና ማንነታቸው አቋያ ሲታይ የሚታመን አይደለም። እዛው አቋማቸው ላይ ነው ያለው ይሄ የተለመደ የማስመሰል ባህሪያቸው ነው ያለው።
እሱ ብቻ ሳይሆን ጠቅላይ ሚኒስትሩ የሚናገሩትን በግልባጭ መተርጎም ይሻላል የሚሉ ደግሞ አንድ ሁለት እንትን በደንበኛ ሳቸውን የሚካተሉ ሰዎች ይተናገሩታል እና እሱ እንትን ነው ግን በአንዳንድ መልኩ ደግሞ ስትመለከው ኢትዮጵያ አየር መንገድ አሁን ስራውን እየሰራ ነው ይመላለሳል። ለምሳሌ በየቀኑ አሁንም ጉዞ ያደረጋል ወደ አስመራ። እሱን ስትመለከተው እርግጥ ከጉራና ከዚህ ከሚዲያ ላይ ከማስጨው በስተቀረ ያሁን ደግሞ ያው ምን በአንድ ጌታቸው ረዳ የተናገረዋል። አሁን ይህን ሙሉ ካደረጉ ለመጨረሻ ላይ ደግሞ ማነው ባህር አስመልሳለሁኝ ብለው ሰውን አጃጅለው ሄዶ ደግሞ እንደገና ይዛፈንላቸዋል ብሎ የቀለደበት ጊዜም ነበረና ምክንያቱም እሱ ብቻ ሳይሆን ዛሬ ጠዋት መሰለኝ ትናንትና ስመለከት ነበር አንድ የምከታተላቸው ፌስቡክ ላይ የሚጽፉ በጣም የአብይ እንደው አብይን በጣም የምንወደው የሚሉ ሰዎች አሉና አኩርፈው ነበረ ባለፈው ወር ከአስራ አምስት ቀን እንደዚህ ሁለት ወር ትናንትና የመከላከያ እንትኑን ካዩ በኋላ በቃ መከላከያን ማን ሚዚክን ስም ጠርቶ እንደዚህ መከላከያን ጋራ እንደዚህ ማድረጉ በጣም እንትን ነው እና እንደዚህ ማድረጉ በጣም ተመችቶኛል አሉ። እንዴ ሰውዬ አንደኛ በዚህ እድሜ ላይ እንደዚህ ሲቃጅ እና እኚህ ሰው አንቱ ማለትም የሚያስጠላ ለ እንደዚህ አይነት ሰው እና እንደዚህ አይነት ሰዎች አኩርፈናል ብለ ተጎዳን ብለ ያሉት እና ከፋኖ ጋር ነው ብሎ ያሉት ሰዎች እነሱን ማባበያ አሁን ሚኒሊክን የሚኒሊክ የገነባው ትላንትና እኮ በኢትዮጵያ በታሪኳ እኔ እንደገነባሁት ያለ መከላከያ ተፈጥሮ ማያቅም ያሉት የነበረው ነገር ነው። አሁን ፈጣሪውንና አብሮት ሲፈጠር የነበሩትን ሲሳሯሪ ሀብተጎርጊስ አንድ ላይ አድርገው ጀምሮ የመዝናኛ ፕሮግራም ልባለው በአንድ በሌላ መልኩ እንጂ የኢትዮጵያዊነት ነገር የለውም እና መፍረስ የሚባል ነገር ብዙ ነገር ያሉታል። ብቻ ሰሞኑን ብዙ ነገር እና የአእምሮ ችግር እንዳለባቸው ከምንዳ ወደ ምናምን ነገር የሚል ነገር አንድ ፕሮግራም ሰርተዋል። ረጅም ስለሆነ እዛ ላይ ሲጎራችሁ ስትመለከቱ መሳል ይሄ ሰውዬ ጠቅላይ የኢትዮጵያ ጠቅላይ ሚኒስትሩ ጤናኛ አይደሉም። እኔ በግሌ ነው እኔ ከዚያ ፊትም ተናግረዋል። አሁን ግን በደንበኛ ይሄ መሀል መንገድ ላይ ቆሞ በቃ ሱፍ ለብሶ ያበዱ አሉ አይደለም። በቃ ጥሩ ጥሩ ነገሮች የሚናገሩ እንግሊዝኛቸው በጣም በጣም ንጹህ እንግሊዝኛ በጣም ፐርፌክት የሆነ እንግሊዝኛ የሚናገሩ ቃላቶች የሚመርጡ የኢትዮጵያ ታሪክ ምናምን ግን እብዶች ናቸው። መሀል መንገድ ላይ ሱፍ ለብሶ የሚያብዱ ሰዎች የሚጮሁ ሰዎች በቃ እሱን የሚታየኝ አሁን ጠቅላይ ሚኒስትሩ ይሄ የሶስት ሰዓት ፕሮግራም በቴሌቪዥን የተለቀቀ ሁለት ፕሮግራም ፓርት አንድ እና ሁለት የተለቀቁት እሱን ስትመለከት እዛ ውስጥ ነው የምትገባው። እና እንዴ ለካ እኛ ብቻ ነን ያላበድ ነው ብለ ወደሚለው ነገር ትላለ። እና ቀድሞ አበዱ ግን ቀድሞ አብደዋል ግን የሚያቆላቸው ያለ አይመስለኝም። ወደ ሌላ ሰዓታችን እንቆጥ፣ ወደ ሌላ እንሂድ። አንድ ሌላ እንትን ማድረጓል። ሌላ በጣም እንትን ነው ብዬ የማነሳ ላንሳ ሁለት ነገሮች አሉ። አንደኛው የተባበሩት መንግስታት ድርጅት የሰብአዊ የኢትዮጵያ ሰብአዊ መብት እንትኑን ይፋፋ የመጨረሻ እንትኑን በተለያየ መልኩ አድርጎ ሪፖርቱን አቅርቧል። እና በጣም እሱን አይተው የዓለም መንግስታት የጦር ፍርድ ቤት ይቋቋማል ለማለታቸው አንዳንድ ጊዜ ድሃ ስትሆንና የእነሱ ጥቅም አስጠባቂ እስካልሆን ጊዜ ጉዳያቸው አይደለም። እና እዛ ላይ በጣም የሚነሱ ነገሮች አሉ። በተለይ ኢትዮጵያ መንግስትና የኤርትራን መንግስት የኤርትራ መንግስት ሌላም ማነሱ አለ ከዚህ በኋላ የኤርትራ መንግስትና የኢትዮጵያ መንግስት የጦር ወንጀል ጨር ፈጽሟል። የሰብአዊ መብት ምንድን ነው ክራይም አጌንስት ሁማኒቲ እዚህ እነዚህ ሁሉ ፈጽሟል የሚላለ የትግራይ እንትን ታጋችንም በዛው መልክ ግን የነሱ ትንሽ አነስ ያለ ነው፣ ቀለል ያለ ነው ያደረገው ክስ እና የተፈናቀሉ ሰዎች አለመለስ ሴቶች መብት መደፈር፣ አስገድዶ መደፈር፣ የመደፈር እስረኞች ትርጉሙ እንዴት እንደምተርጉም አላ ወደ አማርኛ እስረኛ አድርጎ በቃ መድፈር አንድን ሴት ለሶስት አራት ሁለት ወር ሶስት ወር
አግተ
መድፈር እነዚህ የተካተተበት ነው እና የተፈናቀሉ ሰዎች አሁንም እንዳሉ አሁንም ከስምምነቱ በኋላ የኤርትራ መንግስት የደረሰ ሰራዊት ትግራይ ውስጥ እንዳለ በደል እየፈጸመ ግፍ እየፈጸመ ግድያም እና ሴቶችን መድፈርን እያካሄደ እንደሆነ ይናገራል። በምትኩም የአማራ ክልልም እንደዚሁ መንግስት እያደረገ እንዳለ ሁሉ የኦሮሚያ ክልልም ገብቶ እየተናገረዋል እና ጠቅለል ባለ መልኩ ይሄን ነገር አግኝቼበታለሁ። የኢትዮጵያ ሰብአዊ መብት ኮሚሽን ዶክተር ዳንኤልም የሰጣቸው ምላሾች አሉ። በተለይ
የተፈናቀሉትን ሰዎች በተመለከተና ከትግራይ ክልል ጋር የራሱን ሪፖርት ነው ያወጣውልና እስቲ እነሱ እንትን አድርግና ሰዓታችን እያየን ከቱም እዛ ስለሌለኩኝ
ባጭር ናገርሰው።
አዎ አዎ
አዎ የዚህ ይሄ አዲስ ነገር የለውም። ከዚህ በፊት የቀረበ ሪፖርት ነው። አሁን ግን ስራ መቀጠላችንም ተብሏል። ፋይናል ሪፖርቱን አቅርቧል እና ሪፖርቱን ሲያቀርብ አሁንም በኢትዮጵያ ውስጥ ያለው ሁኔታ በቀጣይ ምርመራ ማድረግ የሚያስፈልገው ስለሆነ ዓለም አቀፉ ማህበረሰብ ቀጣይነት ያለው ምርመራ የሚደረግ መሆኑን እንዲያረጋግጥ ብሏል። ከዛ ውጪ ያው ከግጭቱ የተረፉ አሁንም ጉዳት ላይ ያሉ አሉ፣ ለነሱ እርዳታ እንዲደረግ ጠይቋል። በኢትዮጵያ በጣም መጠነ ሰፊ የመፍሰቶች መፈጸማቸውን ያነሳውና አንተ አሁን ያነሳው ዳር 22/2022 ላይ የግጭት ማቆም ስምምነት ከተደረገም በኋላ እንደቀጠለ ሆኖ ከዛ ሌላ ያነሳው ነገር ይሄ ሁሉ ሆኖ የምርመራው የደረሰበትንም ቢሆን ወደ ፍትህ የማቅረቡ ነገር አስቸጋሪ ሊሆን እንደሚችል የኢትዮጵያ ሽግግር ፍትህ ፖሊሲ በጣም ከፍተኛ ችግር ያለበት መሆኑንም ተናግራል። በቀጣይም ያው ግድያዎች ሊፈጸሙ የሚችሉ መሆናቸውን አንስቷል። የማህመድ ቻንዴ ሪፖርቱን ሲያቀርቡ ያለፉ አመታት በኢትዮጵያ ታሪክ ጨለማዎቹ አመታት ነበሩ ነው ያሉት። እና በጣም በሚገርም ሁኔታ ነው የገለጹት። የተፈጸሙ ጭፍጨፋዎች መጠነ ሰፊና በጥልቅ ናቸው። አንድም ያጋነነው ነገር የለም፣ መሬት ላይ ያለው ነገር ነው፣ የተጋነነ ነገር የለውም ብለዋል። የሰብአዊ በፊት ሪፖርቱም ላይ ያለው ነው የጦር ወንጀልና የሰብአዊነት ወንጀሎች መፈጸማቸውን የሚያሳዩ ማስረጃዎች ተገኝተዋል። በሰብአዊነት ላይ የተፈጸሙ ወንጀሎችና የዘር ማጥፋት ወንጀል መፈጸሙን ለማረጋገጥ ጥርጣሬ አለን የሚል መልእክት አለው ውስጡ። ተጨማሪ ምርመራ መካሄድ አለበት ብለዋል። ጠቅላላ አድርገን ስናየው ሪፖርቱ ይህንን ነው የሚለው። በተለይ ትልቁ ነገር የሽግግር ፍትህ እስካሁን ለተደረሰበት እንዲሆን የሽግግር ፍትህ ይገኛል የሚባለው ነገር የሽግግር ፍትህ ፖሊስ ተብሎ የተዘጋጀው ችግር አለበት ብለዋል። በትግራይ በኩልም 70 የሚሆኑ ሲቪክ ማህበራት የሽግግር ፍትህ የሚባለው ነገር ኢትዮጵያ ውስጥ በገለልተኝነት ሊደረግ የማይችል ነው ብለዋል። እንግዲህ ወደ ኢትዮጵያ ሰብአዊ መብት ኮሚሽን ስናይ ትላንትና ሁሉንም ሰው ያስደነገጠ ነገር ነበር ያወጣው። ሁሉንም
በጣም
ለትግራይ ተፈናቃዮች ተመልሰዋል አለ እና እንደው ምንም ተፈናቅሎ የቀረ እንደሌለ ይሄ ነገር እንዴት ማለት ነው? የፌዴራል መንግስቱ ህገ መንግስቱ አልተቀየረም። የትግራይም የአማራ ክልልም ህገ መንግስት ላይ ያለው የክልሎቹ ካርታ አልተቀየረም። በኃይል የተያዘ ቦታ መኖሩም የፕሪቶሪያው ላይ ስምምነት ተደርሶበታል። የአማራ ክልል አልተባለም። ከምዕራብ ትግራይ እና ከደቡብ ትግራይ የተፈናቀሉት አሁንም በመጠለያ ካምፕ ያሉት ህጻናት ብቻ ትምህርት ቤት ያልገቡት ከእነዚህ አካባቢዎች ተፈናቅለው ወደ 200 እያሉ እንዴት ተመልሰዋል ይላል የሚለው ብዙዎችን ያስደነገጠ ነበር። በኋላ የትግራይ ጊዜያዊ አስተዳደር መግለጫ ወጣ። በጣም ኃላፊነት የጎደለው እና የተሳሳተ ነው የሚል ይህንን ተከትሎ ግን የሰብአዊ መብት ኮሚሽን ዛሬ እኔ ያየሁት እንግዲህ ወደ 6 ሰዓት አካባቢ ነው መግለጫ ወጣ እና እንደው መሳሳቱን ተሳስቻለሁኝ ወይም አላማ ነበረኝ የሚለውን ለመሸፈን ያህል ብቻ ነው የሚመስለው ያልኩት። ትግራይ ክልል ውስጥም ሪፖርቱ ትግራይ ክልል ውስጥ ያሉ ተፈናቃዮችን የሚመለከት አይደለም፣ ሌላ አካባቢ ያሉ ተፈናቃዮችን ነው። አማራና አፋር ክልል የነበሩ የትግራይ ተፈናቃዮችን ነው ያልኩት እና ባልተገባ መንገድ ተረድታችሁኝ ነው ብሎ እንደውም የፈርሲቻ ተቆጥቻ እንደሚባለው ትንሽ ቆጣም
ዳንኤል ራሱ የሆነ ችግር አለበት። ዳንኤል ራሱ የሆነ ችግር አለበት በሶባይ።
አዎ ስለ ትግራይ ተፈናቃዮች የምታወራ ከሆነ አፋርና አማራ ክልል ስላሉ ሳይሆን ስለ ትግራይ ነው በአጠቃላይ። ይህን ያህል ተፈናቃዮች ደግሞ በሚሊዮን የሚቆጠሩ አሁንም አሉ ማለት ሲኖርበት ተመልሰው አልቀዋል አለ እንዴ። መች ተመልሰው አለቁ ሲባል ደግሞ የለም ትግራይ ክልል ያልኩትን አላልኩም የሚለው ዝም ብሎ ከታለፈ ለህገ መንግስታዊ ውሳኔ የሚጠብቀውን የምዕራብና የደቡብ ትግራይን ጉዳይ ያለቀለት አድርጎ እንዲታይለት በማድረግ በተወሰነ ወገኖች የመወደድ ኢንቴንሽናል ነው እንደኔ አታታ
ታታ
ኮሚሽኑን ጥያቄ
እዛው ላይ ያለ ኦኬ እዛው ላይ ያለ ትንሽ አንተ በተደጋጋሚ እናወር ብታወራው ነው እኔም ብዙም እንትን ማረገው ነው ጌታቸው ረዳ በስልጣን አሁን ያለበትን ስልጣን ፕሬዝዳንት ሆኖ ሲመጣ ካለ ደጋግሜ የምናገረው ነገር ነው መንግስትና ፓርቲ መለየት አለበት ብሎ ብዙ ጣጣ በጥቶበታል ከአብሮት ከነበሩ ከታላላቆቹ ለበለ ተቃውሞ መጥቶበት በተለያየ መልኩ ተቃውሞ መጥቶ እንደው እንዲወረድም የተፈለገበት ጊዜ ነበር እኔ እንደገባኝ አሁን ደግሞ ትላንትና 6 የዞን አላፊዎችን አሰናብቷል ከስራ አሰናብቷል የሚያጎረመርሙ ሰዎች መጥተዋል ያጎረመርሙም ነው ምክንያት ይኖራል ምክንያት አለው ከዚህ በፊት ሲናገር የሽግግር መንግስቱን ማህተም እንኳን መጠቀም የማይፈልጉ ናቸው በራሳቸው መንገድ የሚሄዱ ናቸው የሚልም አለና ምንድነው አሁን ይያላለው አሁን ስማን ነው ጉባኤም ለመጥራት ፍላጎት ያለ ይመስለኛል ያድርገው ባላቀም ግን እንደዛ ነገር የሚሰማውታልና አንተም እስከምታቀው ድረስ ሰዓታችን ባለችን ሰዓት ትናር ሌላ
አጭር ነው ማረገው
አጭር አርገውና
እንግዲህ ፓርቲና መንግስት በመሰረቱ መለያየት አለበት
አዎ
ፓርቲና መንግስት አንድ የሚሆነው በኮሙኒዝም ብቻ ነው በኮሙኒዝም አንድ ቫንጋርድ ፓርቲ አለ ያ ፓርቲ ሁሉን ነገር የሚወስነው መንግስትና ፓርቲ አንድ ነው የመንግስትን የሚመራው ራሱ ፓርቲው ነው እና እንትን የለው ኢሰፓና የኢህድሪ መንግስትን አስለይም ነበር የቻይና ኮሙኒስት ፓርቲንና ቻይናን አስለይም በቆየ የኮሙኒዝም አካሄድ ነው ግን ኢትዮጵያ ውስጥ የነበረው የብሔራዊ ነጻነት ትግል ከዚህ ከኮሙኒዝም የሚቀዳ ስለነበረ ሌላም የሀገሪቱ ነባራዊ ሁኔታ ሆኖ በኢህአዴግ ጊዜ መንግስትና ፓርቲ የተለበላለቀበት ሁኔታ ነበር። መለየት ያስቸግረ ነበር። ለመለየት ያስባሉ ፍላጎቱ አለ ግን የማይችሉበት ሁኔታ ተፈጥሮ ነበር። ሁሌ ግን አጀንዳ ነበር ይነሳ ነበር። እና አሁንም ብልጽግናና መንግስትን መለየት አንችልም።
አይን ማስለይ ማሁን
ነው መንግስት ነው አይታውቅም። ያ አሁን ደግሞ የባሰ ነው የተደበላለው የባሰ። ትግራይ ውስጥ እንግዲህ ፍንጭ ታየ። ጌታቸው ይሄንን አቋም ይዞ ነበር። ግን ለረጅም አመታት እድሜያቸው ሙሉ ለ40 ምናምን አመታት በዚህ በኮሙኒዝም አመለካከት ውስጥ የቆዩና በኋላ መንግስትም ያድግ መንግስትም ከሆነ በኋላ ፓርቲና መንግስት
ሁለት ደቂቃ ነው
አው ይሄ አው እሺ ይሄ ነገር እንዲለያይ ፍላጎት ነበረው ይሄ መቀያየም ፈጥሮ ነበር እና ከዛ በኋላ አለመግባባቶች አሉ ሲባል ነበር ይሄ አለመግባባት ወደ እርቅ ሄዷል ተብሎ አንድ ሰሞን ጥሩ ነው መልካም ነው ብለን ነበር ሌላ ጊዜ ሲሻክር ነበር የቆየው በተለይ ገብረዋህድ ነው በዛ በኩል የሚነሳው የጌታቸው ተቀናቃኝ በመሆንና አሁን እየተካረረ ወጥቷል ነው የሚባለው እንደውም የህወሓት የካድሬዎች ስብሰባ ሲጠራ ጌታቸው የለም የካድሬዎች ስብሰባ ተጠሩን ብሎ ከልክሏል ነው የሚባለው ምናልባት የካድሬዎቹ ስብሰባ መንግስት ላይ ተቃውሞ የማስነሳት ሁሉ ነው የሚባለው እንደውም ሰራዊት መቀሌ ከተማ እንዲገባ ቀድሞ የነበሩ ታጣቂዎችን የትግሉ ጊዜ የነበሩትን ሁሉ እስከ መጥራት ድረስ ደርሰዋል ነው የሚባለው ትንሽ የመካረር ነገር አለ ደብረጽዮን እንደገላጋይ ሆኖ ለመግባት እየሞከረ ነው የሚባለው ያም ሆኖ ግን የጊዜያዊ አስተዳደሩ አፈጻጸም ላይ ደካማ ነው ስለሚል የነገብረዋድ የሚባለው ቡድን ይደግፋል ነው የሚባለው በአጠቃላይ እኔ እንደዚህ አይነት ዝርዝር መከፋፈሎችን አይደለም ማተኮር የምፈልገው የትግራይ ህዝብ የሚከፋፈል ከሆነ ይበላል የትግራይ ህዝብ ይበላል
ለአብይ መንገድ ለጠቅላይ ሚኒስትሩ ትልቅ መንገድ ነው በጣም ትልቅ መንገድ
ተድቦል ብሎ ለመዋጥ በደንብ ተድቦል ብሎ ሳይታኘክ ለመዋጥ የተዘጋጀ ነው የሚሆነው እና ይሄንን መምረጥ ይጠፋባቸዋል ብዬ አላስብም ይሄው ነው
ኦኬ ጥሩ እንግዲህ የኤርትራ ውስጥ አንድ ሰማሁት ነገር ነበረ መኮንኖቹ ያቀረቡት የስራት ማሻሻያ ለውጦችን እነዚህን ብለን ነበር ግን አሁን ጊዜም የለንም ለዛሬ እዚህ ላይ እናብቃ ሰዓታችን ማልቃለች ሁለት ደቂቃ ነው ያለችው እዛ ይገልኛል አጠገባች ሳልሆንኩኝ ምን እንደሚያደርጉም ስለማላውቅ ለዚያ ብዬ ነው እና በዛ ምክንያቱ በልክ ነው ቲንግ ዌር ፊኒሽድ ደህናም ደህናውን
እሺ እሺ
አድማጮች ለዛሬ ለም ፕሮግራም ዲላ ያበቃል በሚቀጥለው ሳምንት ከመንገረን ድረስ ካትላንታ ደናውን
Let's all the judge for the day.